ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የ27 ሰዎችን ሕይወት ባጠፋውና 15,000 ቤቶችን ጨምሮ እጅግ ከፍተኛ ውድመት ባስከተለው የሎስ አንጀለስ ሰደድ እሳት ዙሪያ ከስፍራው የሚገኘው ዘጋቢያችን ያጠናቀረው ዘገባ ዩናይትድ ስቴትስ ለጽንስ ማቋረጥና ለስነ ተዋልዶ ጤና አገልግሎት የምትሰጠው ድጋፍ በፕሬዝዳንት ዶናልድ ትራምፕ አስተዳደር የሚኖረው ገጽታ የሚሉትና በሌሎች በርካታ ርዕሰ ጉዳዮች ዙሪያ የተጠናቀሩ ዘገባዎችና ልዩ ልዩ ቅንብሮችን ይዘናል። ቅዳሜ ጥር 17 2017 ዓ.ም ጤና ይስጥልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። በቅድሚያ ግን የሰዓቱን ያለም ዜና። መልካም ምሽት።
ሰላም ጤና ይስጥልና አድማጮቻችን እንደምናመሻችኋል። ከአሜሪካ ድምጽ የቅዳሜ ምሽት ያለም ዜናዎችን የማቀርብላችሁ አስማማየኑ ነኝ። ፕሬዚዳንት ትራምፕ የፌደራል መንግስት ከካሊፎርኒያ ጎን እንደሚቆም አረጋገጡ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት አርብ በሰደድ እሳት የተጎዳችውን ካሊፎርኒያን በጎበኙበት ወቅት የፌደራል መንግስት ሙሉ በሙሉ ከካሊፎርኒያ ጎን ይቆማል ብለዋል። እንዳስፈላጊነቱም ተመልሰው ለመጎብኘት ቃል ገብተዋል። ትራምፕ ሎስ አንጀለስ ፓሲፊክ ፓልሳዲስ ሰፈር ውስጥ በሚገኝ የእሳት አደጋ ጣቢያ ለተሰበሰቡ የአካባቢው መሪዎችም እኔና ቀዳማዊት እመቤት በካሊፎርኒያ የተገኘ ነው፣ ለካሊፎርኒያ ሰዎች ያለንን ፍቅር ለመግለጽ ነው ሲሉም ተደምጠዋል። ሰፈሩ በቅርብ ጊዜ በተከሰቱ የእሳት ቃጠሎች ክፉኛ ከተጠቁት አንዱ ሲሆን ተከታታይ ቤቶችም ወደ አመድነት ተቀይረዋል። በሎስ አንጀለስ አካባቢ ያሉ የእሳት አደጋ ተከላካዮች በከፍተኛ ንፋስና ደረቅ ሁኔታዎች ውስጥ በርካታ የእሳት ቃጠሎችን መጋፈጣቸው እንደቀጠሉ ነው። ፕሬዚዳንት ትራምፕ በጉብኝታቸው አስቀድመው በአካባቢው በእግር ጉዞ ላይ ተሳተፉ ሲሆን በሄሊኮፕተርም በአካባቢ ያለውን የማገገም ጥረቶች ተመልክተዋል። ትራምፕ ካሊፎርኒያን ከመጎብኘታቸው በፊት በሃሪኬን ሄለን የተጎዳችውን ሰሜን ካሮላይና የጎበኙ ሲሆን እዚያም ለወራት የፈጀውን የማገገሚያ ጥረቶች ዙሪያ ገለጻ ተደርጎላቸዋል። ሄክሴት በጠባብ የድምፅ ብልጫ የመከላከያ ሚኒስትርነታቸው ጸደቀ። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት በዶናልድ ትራምፕ የመከላከያ ሚኒስትር ተደርገው የተመረጡትን ፒት ሄክሴትን ሹመት ትላንት አርብ ምሽት 51-50 በሆነ ድምፅ አጽድቆላቸዋል። 100 አባላት ያሉት ምክር ቤቱ ድምጻቸውን እኩል በኩል ወይም 50-50 ድጋፍና ተቃውሞ የሰጡ ሲሆን የመለያ የሆነውን አንድ ድምጽ የሰጡት ምክትል ፕሬዚዳንቱ ጄዲ ቫንስ ናቸው። ይህም በዩናይትድ ስቴትስ ታሪክ የሕግ መወሰኛው ምክር ቤት መሪ የሆኑት የአገሪቱ ምክትል ፕሬዚዳንት የመለያ ድምጽ ሰጥተው ሹመቱ መቋጫ እንዲያገኝ ሲያደርጉ ለሁለተኛ ጊዜ ነው። ድምጽ መስጠቱ የተካሄደው በዩናይትድ ስቴትስ ወታደራዊ ከፍተኛ የሲቪል ስልጣን በሆነው የአገሪቱ የጦር ኃይሎች በማስተዳደር ረገድ የሄክሴት ብቃትን አስመልክቶ የሕግ መወሰኛው ምክር ቤት ለቀናቶች ክርክር ሲያደርግ ከቆየ በኋላ ነው። ሄክሴት በዚህ ወር መጀመሪያ ላይ በነበራቸው ምክር ቤት የሹመት ማረጋገጫ ማብራሪያ ላይ በአገሪቱ ወታደራዊ ኃይል ዘንድ ተጠያቂነትን እንደሚያሰፍኑ ተናግረዋል። የፎክስ ኒውስ የውይይት አቅራቢ የነበሩት ሄክሴት ጾታዊ ጥቃት ፈጽመዋል እንዲሁም ካለመጠን ይጠጣሉ በሚል ይወነጀላሉ። ሄክሴት ሹመታቸው የጸደቀላቸው የአገሪቱ የመከላከያ ሚኒስቴር በዓለም ዙሪያ ከ3 ሚሊዮን በላይ አባላት ያሉትና በየዓመቱ 857 ቢሊዮን ዶላር በጀት የሚመደብለት ተቋም ነው። በሱዳን ዳርፉር በሆስፒታል ላይ በተፈጸመ ጥቃት 30 ሰዎች ተገደሉ። በሱዳን ዳርፉር ግዛት ኤልፋሽር ውስጥ ስራ ላይ ከሚገኙ ጥቂት ሆስፒታሎች በአንዱ በሰው አልባ አውሮፕላን በደረሰ ጥቃት 30 ሰዎች መሞታቸውና በርካቶች መቁሰላቸውን የሕክምና ምንጮች ዛሬ አስታውቋል። አርብ ማምሻውን በሳውዲ ሆስፒታል ላይ በደረሰው በዚህ የቦምብ ጥቃት የድንገተኛ አደጋ ሕክምና የሚሰጥበት የሆስፒታሉ ሕንጻ ለውድመት ተዳርጓል ሲሉ ስማቸው እንዳይጠቀስ የጠየቁ የመረጃ ምንጮች ለአጃንስ ፍራንስ ፕሬስ ተናግረዋል። ከሁለቱ የሱዳን ተፋላሚ ወገኖች የትኛው ጥቃቱ እንዳደረሰ እስካሁን አልታወቀም። ከእንደ አውሮፓውያን አቆጣጠር ሚያዝያ 2023 ጀምሮ ሰፊውን የዳርፉር ግዛትን ከያዘው የፈጥኖ ድራሽ ኃይሉ ጋር የሱዳን ጦር ሲዋጋ ቆይቷል። እንደ ሕክምና መረጃ ምንጩ ከሆነ ይህ ሕንጻ ከጥቂት ሳምንታት በፊትም በፈጥኖ ድራሽ ሰው አልባ አውሮፕላኖች ተመትቶ ነበር። በኤልፋሽር የጤና ተቋማት ላይ ጥቃቶች መበራከታቸው ሲገለጽ የሕክምና በጎ አድራጎት ድርጅት የሆነው ድንበር የለሽ የሐኪሞች ቡድን የሳውዲ ሆስፒታል አሁን የቀረ የቀዶ ሕክምና የሚሰጥበት ብቸኛው የሕዝብ ሆስፒታል ነው ሲል በዚህ ወር አስታውቋል። በመላ አገሪቱ እስከ 80 በመቶ የሚደርሱ የጤና አጠባበቅ ተቋማት ከአገልግሎት ውጭ እንዲሆኑ መደረጋቸውን ይፋዊ አሃዛዊ መረጃዎች ያመለክታሉ። ጦርነቱ እስካሁን በአስር ሺዎች የሚቆጠሩ ሱዳናውያንን ለሞት ሲዳርግ ከ12 ሚሊዮን በላይ የሚሆኑትን ደግሞ አፈናቅሏል። በመጨረሻም ሐማስ ተጨማሪ 4 እስራኤላውያን ታጋቾችን ዛሬ ለቀቀም። ሐማስ በጋዛ በተደረሰው የተኩስ አቁም ስምምነት መሰረት በሁለተኛው ዙር ልውውጥ የፍልስጤም እስረኞችን ለማስለቀቅ 4 ሴት ታጋች እስራኤላውያን ለቋል። ሐማስ በጋዛ የተኩስ አቁም ስምምነት በሁለተኛው ልውውጥ በእስራኤል የተያዙ 200 ፍልስጤማውያን እስረኞችን ለማስለቀቅ በጋዛ ከተማ ታግተው የነበሩ አራት እስራኤላውያን ሴቶችን ለቀይ መስቀል አስረክቧል። አራቱ ሴቶች ካሪናሪዩ፣ ዳንኤል ጊልቧ፣ ናኦሚ ሌቪና ኤሪያል ባግሞናቾን ሐማስ ተላንታር ባስተውቆ ነበር። አራቱም ሴቶች እስራኤል ወታደሮች ሲሆኑ ሐማስ ጥቃቱን በከፈተበት በደቡብ እስራኤል ከሚገኘው ነሃል ኦዝ ወታደራዊ ጣቢያ እንደ አውሮፓውያን አቆጣጠር በጥቅምት 7 2023 የተጠለፉ ናቸው። አራቱ የእስራኤል ሴት ወታደሮች ከፍልስጤም አደባባይ መድረክ ላይ ሆነው በፈገግታ ታጅበው ህዝቡን እጃቸውን በመወለብለብ ሰላምታ ሲሰጡን ታይተዋል። የእስራኤል እስር ቤት አገልግሎት 200 ፍልስጤማውያን ለመልቀቅ ዝግጅት ማጠናቀቁን አስታውቋል። ከሚለቀቁት መካከል በእስራኤል ላይ ሐማስ ባደረሰው ጥቃት ተከስተው የዕድሜ ልክ እስራት የተፈረደባቸው 120 ሰዎች ይገኙበታል። የተኩስ አቁም ስምምነት የመጀመሪያ ቀን በሆነው ጥር 11 2017 ዓ.ም ሐማስ 90 ፍልስጤም እስረኞችን በመቀየር አግቷቸው የነበሩ 3 እስራኤላውያን ሴቶችን መፍታቱ ይታወሳል። በእስራኤልና ሐማስ መካከል ስምምነት እንዲደረስ ግብጽ፣ ኳታርና ዩናይትድ ስቴትስ የማሸማገል ሚናን ተወጥቷል። አድማጮቻችን ለምሽቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ አሜሪካ ድምጽ ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ ጋብዛለሁ። መልካም ምሽት።
ቅዳሜ ጥር 17 2017 ዓ.ም ጤና ይስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና ነበር የተከታተላችሁት። አሁን ወደ ቀዳሚው የዕለቱ ዘገባ ልሰዳችሁ። በዩናይትድ ስቴትስ ሁለተኛ ትልቅ ከተማ ሎስ አንጀለስ አካባቢ በቅርቡ የተቀሰቀሰው ሰደድ እሳት እስካሁን ቢያንስ የ27 ሰዎችን ሕይወት ማጥፋቱ ተዘግቧል። 15000 የሚደርሱ ቤቶችን አውድሟል። አንዳንድ መንደሮችንም ጨርሶ አመድ ያደረገው ሰደድ እሳት በአጠቃላይ ውድመቱ የከሰተው ሁኔታ እጅግ አስደንጋጭ ነው። ቀደም ሲል ሄሪኬን ካትሪና ካደረሰው አደጋም በመብለጥ በዩናይትድ ስቴትስ ታሪክ እጅግ ከባድ የተፈጥሮ አደጋ ሆኖም ተመዝግቧል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው በአልታዲናና በፓሲፊክ ፓሊሴድስ ተገኝቶ ያቀናበረውን ዘገባ እንደሚከተለው ያቀርበዋል።
በደቡብ ካሊፎርኒያ ግዛት በምትገኘው ሎስ አንጀለስ ከተማና አካባቢዋ ካለፉት 2 ሳምንታት በፊት የተቀሰቀሰው የኢቶንና የፓሲፊክ ፓሊሴድስ አደገኛ ሰደድ እሳት ሳቢያ ቢያንስ 27 ሰዎች ሕይወታቸውን ሲያጡ ከ15000 በላይ ሕንጻዎችና የመኖሪያ ቤቶች በእሳት ተለብለበው ወድሟል። በርካታ ነዋሪዎችንም ቤት አልባ አድርጓል። አሁንም የሰደድ እሳቱ በተወሰኑ ቦታዎች በደረቅ አየርና በሳንታ አና በተሰኘው አደገኛ ነፋስ በመታገዝ ወደ ሌሎች ስፍራዎች በመዛመት ላይ ይገኛል። የሎስ አንጀለስ የእሳት መከላከያ ባለሙያዎችም ሊከሰት የሚችል ከባድ የእሳት አደጋ ለመከላከል በተጠንቀቅ ላይ መሆናቸውንም ባለስልጣናቱ አስታውቋል። ኢቶን እሳት የሚል ስያሜ የተሰጠውና ከሎስ አንጀለስ ከተማ በስተምስራቅ በኩል የሚገኘው እንዲሁም የ16 ሰዎችን ሕይወት የቀጠፈው የአልታዲና አካባቢ ተዘዋውረን እንደተመለከትነው ከሆነ የመኖሪያ ቤቶች፣ የገበያ መደብሮችና ሕንጻዎች ሙሉ ለሙሉ ወደ አመድነት ተቀይሯል። አቶ በለጠ ወልደ ዮሐንስ ይባላሉ። ከአልታዲና በቅርብ ርቀት የሚገኘው ፓሳዲና በተባለው አካባቢ ለ31 ዓመት ያህል ነዋሪ እንደሆኑ ይናገራሉ። በአካባቢያቸው ያሉ ቤቶች ሲቃጠሉ የእርሳቸውና የወንድማቸው መኖሪያ ቤት ከቃጠሎ ተርፏል። አቶ በለጠ ወልደ ዮሐንስ የሃይነቱ አስከፊ የሰደድ እሳት ውድመት የተፈጥሮ ጉልበትን ማንም ሰው መመለስ እንደማይችል ያየሁበት ክስተት ነው ይላሉ።
እዚህ አካባቢ 31 ዓመት ቆይቻለሁ እና እኔ ይሄን እሳት የረዳሁት ቤቴ ቁጭ ብዬ አውሎ ንፋሱን ለመሸሽ ቤት ውስጥ ቁጭ ብዬ ዜና ነበር የማየው። በኋላ ልጄ ደውሎ ለእናቱ እንዴ ከቤቷ ላይ እኮ ተራራው ላይ እሳት መጋየት ጀምሯል አለች። እሷ ውጣ እና እስኪ አለችኝ። በፊት በር ስወጣ ምንም ነገር የለም፣ ከኋላ ሲሄድ ተራራው እሳት ለብሶ ወደዚህ እየዘመተ ነው። በኋላ ግን ጭስ መጨሱ ደግሞ እየደረሰ ነው። ውጡ ከመባሉ በፊት ጭሱ ስላስቸገረ ቤቱን ለቅቄ ወጣሁኝ። እኔና ኢቫኩዌሽን ድንበሩ ካለበት አልፌ ተቀመጥኩኝ እዛ ለሶስት ቀን ያህል
መጠለያ ነበር
አዎ አይ ዘመድ ቤት ነው ያለሁት
በስንሳ ነው ሰዓቱ
እሳቱን ያየሁት ወደ 10 ሰዓት ተኩል 11 ሰዓት ላይ ሆነ እንግዲህ በዛ ሰዓት ደሞ ጨልሟል እና በደም ቢታያል እሳቱ ያስፈራል እና ጭሱ ሲደርስ በቃ ጎረቤቶቼም ነበሩ እና እንዴት ነው እኛ መልቀቃችን ነው ጭሱን አልቻልነውም ብለውኝ እነሱ ሲወጡ እኔም ራሴ ተጥልዬ ቀን ለሶስት ቀን ያህል ወጨጄ ቆይቻለሁ
አሁን ምን ገኘው እዚህ የጎረቤቶች ቤት ይሁን አመድ ሆኗልና የርሶ ቤት ተርፏል
የወንድም ቤት ፍለፊት ተርፏል
አዎ ተርፏል
አዎ እና ምንም ነገር አልሆነም ዙሪያ በዛ በኩል እንደውም ያለው ቤት አልተነካም በዚህ በኩል ያሉት ደግሞ በመደዳ
አዎ ንፋሱ ነው ሳቱን ይዞ የሚመጣ
ነው ነዳ ንፋሱ 160 ኪሎ ሜትር ነው በርም ሄደው በሰዓት ይሄን ሪፖርት የተደረገው ያልተሸከመው ፍም ያልተሸከመው የዛፍ ቁርጥራጭ ቅጠል በየቦታው ጠብጠብ ያረገ ነበር የሚሄደውና ይሄው አንዳንዱ ነዶና ያለ አንዳንዱ ምንም ነገር ሳይሆን ተርፏል እና እንደዛ አይነት ሁኔታ ነበር
መልካም እንደው ሰዓቱን ለማጥፋት እንደው የሰዓት አደጋዎች ያደረጉት ነገር
ዋና ስራ የነበረው መጀመሪያ ላይ ይሄንን ህዝብ እዚህ ያለውን ኢቫኩዌት ማድረግ ማለት ነው ውጡ ከዚህ ልቀቁ በትእዛዝ ላለቀቁ ደግሞ ፖሊስ እየመጣ እንኳክቷል በእኔ የነበርኩ ጊዜ ጭሱ ነው ያባረረኝ በኋላ ግን ፖሊሶች መጥተው እያንኳኩ እንዳባረሩ ጎረቤት ይነግሮኛል እና ይሄ ነበር የመጀመሪያው ትልቅ ነገር ነፍሰን አድን ነው ባጀው እሳቱ የሚመለስ አይነት አልመሰለም ይሄው እንደምናየው አንዳንዱን ጎድቶ ሄዷል አንዳንዱን ሳይነካ ሄዷል
ይሄን አካባቢ ለ31 አመት ነው እንግዲህ የሚያቆዩ
አዎ
በዚህ መልኩ እንደዚህ ንብረት ወድሞ ሲያዩ የተሰማው ስሜት ምንድን
ነው በስመ አብ ነው ያልኩት ምክንያቱም እንዴ የፍጥነት ይኸው ሀሪኬን እናያለን ቴሌቪዥን ላይ እንዲህ እናያለን ግን የፍጥረት ጉልበት ኃይል ማንም ሰው መመለስ እንደማይችል እና ይሄ ብዙ ጊዜ የሚነግሩና አየር ጠባይ እየተቀየረ ነው ልባርጉ የሚለው አንድ ወንድሜ እንደሱ ስነግረው ሮሮሮ አይደለም ማለት ይሄ አዲሱ ኖርማል ነው አለኝ ካሁን ወዲያ ሌላ ነገር እናያለን ብለህ እዚች ዓለም ላይ አትጠብቅ ከዚህ እየባሰ ነው እንጂ የሚሄደው የተሻለ ሄድም ብሎ ነገረኝና በጣም ያስደነግጣል በጣም
በተለይ የሚኖርበት አካባቢ በተራራ የተከበበ ነው እንደምናየው ደረቃማ ቦታ ነው እና ይሄ ለመኖር ትንሽ አስኪ ነው ለወደፊቱ ብለው ያስባሉ እንዴ
ከምኑ ሸሽተ የለም ይሄድ እንዴ እሳት እኮ ነው ይሄ 160 ኪሎ ሜትር በሰዓት ከዚህ እኮ ውቅያኖሱ ጋር ደርሳል ካሁን ካለንበት እና ልትሸሽ አትችልም ንፋሱን ግን እሳት ከያዘ ደግሞ ምላሱን እየሰደደ ነው የሚመጣው ወላፈን አሁን በጣም አስቸጋሪ ነው የሚሸሽ ነገር አይደለም አንድ ከተማ ብቻ ሳይሆን አራት አምስት ከተማዎች እሳት ተያይዘው እየጋዩ ነበር ለለቅፈው 7-8 ቀን እና ይሄ የሚሸሽ አይደለም የፍጥረት ጉልበት ግን ለመጀመሪያ ጊዜ በህይወቴ እንዲህ አይነት ያየሁት የመጀመሪያ ጊዜ ነው ኃይለኛ ነው
እንግዲህ መኖሮትን የሚያውቁ እዚህ አካባቢ ወዳጅ ዘመድ ያደረገው ጥሪ
ከዛ በኋላ መስልክ ላይ ነው ሰው ሁሉ እንዴት ነው ተረፍክለው ወይ ሳምንቱ ሙሉም ይመጣ ነው በየሰዓቱ ከአገር ቤት ጭምር እንዴት ናችሁ የሚል ነው የሚመጣውና ተርፈናልኝ እንግዲህ እንደምታዩ ደግሞ ጎረቤት እዚህ የተረፈ ነገር የለም እና በጣም የሚያስደነግጥ ሁኔታ ነበር ሰው ሁሉ ሀሳብ ይዞት ነበር ከአውሮፓ ከኢትዮጵያ ከአሜሪካ ይደውሉ ነበር እና እንደናችሁ ተረፋችሁ ወይ ማይል ጓደኞች ዘመዶች you know እና እንደውም በትውውቅ በስራ ምን ተዋወቁሉ እየደወሉ ቼክ ያረጉ ነበርና በጣም ኮንሰርን ነበር ኮሚኒቲው ያሳዝን ነበር የሆነት ይሄ የሳሱን ኃይል ነው የሚያሳየ እንዴ ያነት ትልልቅ ብረቶች አቅልጦ ቁጭ አድርጓል የቀረው በድንጋይ የተሰራው ጭስ መውጫ ነው አለቅ
መውጫ እንግዲህ ይሄ ሊሆን የሚችለው እኮ ሳሎን ነው አይደለ የሳሎን
በትክክል ይሄ ዝፍ ለፊት የቤቱ መግቢያ ነው እዚህ ነው ያለ እና የተቀረው ደግሞ የጎበጠና የቀለጠ ብረት ነው የምታየው የተቀረው አመድ ነው አመድ ድረስ አውርዶታል እንደምታየው የተረፈ ነገር የለም እንዴ ፕሮባብሊ 30 40 ሴንቲሜትር አይሆንም እንዴ እንትኑ የአመዱ ክምር ከባድ ነገር
በድጋሚ ክብራንና ክብራት ውድ ተመልካቾቻችን አሁን የምገኘው በዚሁ በፓሳዲና አካባቢ ውስጥ እንደምትመለከቱት የቤቱ ቁሳቁስ በተከላላ ወደ አመርነት ተቀይሯል
ب
በመቀጠልም ጉዟችን ያደረግነው 82 በመቶ የነዋሪዎችን ንብረት ያወደመውና በአሜሪካ በጣም ውድ የሆኑ የሆሊውድ የፊልም አክተሮችና ባለሀብቶች ቅንጡ መኖሪያ ስፍራ ወደ ነበረው ነው። ገና ወደ ውስጥ ዘልቀን እንደገባን የውቅያኖስ ዳርቻን ተንተርሰው ይታዩ የነበሩት ቅንጡ የመኖሪያ ቤቶች፣ የንግድ መደብሮች፣ ሬስቶራንቶች፣ የትምህርት ቤት ተቋማቶች አሁን የሉም። ሙሉ ለሙሉ ወደ አመድነት ተቀይሯል። በሎስ አንጀለስ ረጅም ርቀት የሚሸፍነው ሰንሴት ብሉበርድ ታዋቂ አውራ ጎዳና ላይ የሚገኙ ህንጻዎች ሙሉ ለሙሉ ወድሟል። አካባቢው ከብሔራዊ የጥበቃ ዘብና ከፖሊሶች በስተቀር ጸጥ ረጭ ብሏል። ወይዘሮ ተዋበች ፈረደ በላይ እሳቱ ከተነሳበት በፓሲፊክ ፓሊሴድ ውስጥ የሚገኝ ፓሊሴድስ ዩኤን መሸጫ መደብር ብቸኛዋ ኢትዮጵያዊት የንግድ ቤት ባለቤት ሲሆኑ፣ በአቅራቢያቸው የሚገኘው የንግድ መደብሮችና ቤቶች ሲወድሙ የእርሳቸው ግን መትረፉ የተደበላለቀ ስሜት እንደፈጠረባቸው ይናገራሉ። ለስምንት ዓመታት አውቀው የነበረው አካባቢ የደንበኞችን መኖሪያ ስፍራ በዚህ መልኩ ወድሞ ማየቱ እጅጉን አዝኛለሁ ብሏል።
ስሜቱ የእግዚአብሔርን ስራ የታየበት ነው። በዛ ደስተኛ ነኝ። እመብራንም አግዘኝ። እኔን በማየቴ ትልቅ ነገር ነው። ግን ስሜቱ የውን የተደበላለቀ ነው። ያው ካስተመሮችን ኦልሞስት በሚባል ደረጃ አጥቻቸዋለሁ። ብዙ ነገር አጣነዋልና ያ ስሜት ትንሽ ከበድ ይላል። የኔ ስቶር ደግሞ በመትረፉ አንተም ያው እንደምታውቀው ከባድ ነው። እዚህ ሰፈር ብዙ ነገር ወድሟል። እሱ ደግሞ እግዚአብሔር የተመሰገነ ይሁን ታርፎልኛል። በሱ ደስተኛ ነኝ።
መጀመሪያ እሳቱ ሲነሳ ከዚህ በቅርብ ርቀት እንደሆነ አውቃለሁ። እንዴ ከየት አካባቢ ነው መጀመሪያ እሳቱ ሲነሳ የተነበራችሁ? ምን አይነት እርምጃ ወሰዳችሁ? እስኪ ታሪኩን ይንገሩኝ። እሳቱ ቤተ በኩል አቅጣጫ ነው የተነሳው። ከተነሳስ በኋላ ምን አደረጋችሁ?
መጀመሪያ እንደማንኛውም ሰው ሱቁን ከፍቼ ነበር። ለትንሽ ሰዓት ቆይቻለሁ። ግን ሰዓቱ ከተነሳ በኋላ ያው ከዚህ አካባቢ ነበር የተነሳው። ጭሱን በዛ በርቀት ነበር የምናየው። ግን መታያቸው ፓንትሪዎች ያው የተቃጠሉትን እየተቃጠለ እዚህ አካባቢ ደረሰ። ከባድ ነበር። ግን አንዳንድ ነገር ዶክመንት ማውጣት ስለነበረብን ተመልሰን ስንመጣ ደግሞ እጅግ እኛ ከመጠበቅ ነው በላይ ከባድ ነበር። ለመውጣትም የፈጀብን ሰዓትም ረጅም ነበር። ዛጋ ቸርችም አለ፣ ትምህርት ቤት ደግሞ ዛጋ ልክ የምታየው አለ። ዛጋ ትምህርት ቤት ነው፣ ሰከንድ ሁለተኛ ደረጃ ትምህርት ቤት። እነሱ ተማሪዎች ለመውጣት የፈጀባቸው ሰዓትና ሲረበሹ ያየነው እጅግ ከባድ ነበር።
በተለይ ይሄ አካባቢ ከመቃጠል በፊትና ከተቃጠለ በኋላ እንደው እየነዳችሁ አሁን ዛሬ ነው ሱቆትን ያዩትና ስትመጡ አካባቢ ምን ታዘባችሁ? ምን አያችሁ? ቀድሞ የነበረው ገጽታ ምን ነበር? አሁንስ ምን አያችሁ? እስኪ
ይሄ አካባቢ ቢች ዳርም በመሆኑ ብዙ ቱሪስቶች ይበዙበት ነበር። ሃይክ የሚያረግ ብዙ ሰው ነበር። እዚህ አካባቢ ብዙ ቦታ የሚታዩም ስላሉ ብዙ ሰው ነበር የሚመጣበት። ዛሬ ግን ያው በፖሊስ ነበር ታጅበንም የገባ ነው። እጅግ እኔ ከምጠብቀው በላይ ካየሁት ከቲቪውም በላይ አስደንጋጭ ነበር። ብዙ ቤቶች ተቃጥለዋል። ብዙ የስራ ቦታዎችም ሙሉ በሙሉ ተቃጥለዋል በማለት ደረጃ ነው ያየሁት። እኔ እንደዚህ ጠብቀኛም ብዬም አልገመቱም ነበር። ልክ ስንገባ ጭራሽ ፓርኪንግ ላቱም አልተነካም። ምንም ነገር የሆነው ነገር የለም። እንግዲህ እግዚአብሔርን ስራ ነው ያየንበት ማለት ነው።
እንደው ከዚህ አካባቢ ጋር ያለሁት ከከስተመሩ ጋር ከደንበኞት ጋር ጋር ያሉት ግንኙነት ምን ይመስላል? እስኪ እንደ ኮሚኒቲ እዚህ አካባቢ
መጀመሪያ አካባቢ ትንሽ ለአንድ አመት ለሁለት አመት እስክለምደው ድረስ ያው ክብደት ነበረው። ከዛ በኋላ ግን በቃ እንደ ፋሚሊ ነበርና ይመጣሉ። የሚገርም ክሬዲት ካርዳቸውን ሳይቀር ማለት ነው አስቀምጠውልኝ ይሄዳሉ። እኔ የምፈልገውን አንዳንድ ነገር ይነግሩኛል። መርጨላቸው መጣው ገዝተው ነበር የሚሄዱትና እምነታቸው በጣም ከባድ ነበር። ደስ ይል ነበር። እንደገና አብሮ መስራትን አብሮ መተባበርን ያሳዩን ነው። ብዙ ነገር በቃ ለኔ ሁሌ መዝ ስለምሰራ የሚደረገውን ነገር አያለሁ። ማለት አንድ ቀን ወይ ምናምን አይደለም፣ 6 ቀን በላይ አንዳንዴ 6 ቀንም 7 ቀን ስለምሰራ ሁሌ ማየዋለሁና ብዙ ትብብር ነበረው። ግን ያ ነገር አሁን እንግዲህ ለጊዜው ያው እንደምታዩ ጸጥ ያለ አካባቢ ሆኗል ማለት ነው።
እዚህ አካባቢ እንግዲህ የአበሻ መደብር የለም፣ የእርሶት ብቻ ነው በአበሻ ባለት ቤትነት የሚመራው ሱቁ። እንደው ምን ይሰማታል እስኪ በዚህ ነው?
የትም ቦታ ብትሄድም አንተ ጠንክረህ ከሰራህና እወጣዋለሁ ብለህ ካሰብ እንደምታደርገው እምነቴ ነው። ማንም ሰው እንደሚያደርገው እምነቴ ነው። እኔ ብቻ አይደለሁ። ማንም ኢትዮጵያዊ ጎበዝ ነው፣ ጠንካራ ነው እንደሚያደርጉት ጥርጥር የለኝም። ምክንያቱም ሰፈሩ መጀመሪያ አካባቢ አዲስ ቶን እንደነገርኩ ከበድላ ከቆየ በኋላ ካየው በኋላ ግን ምንም በቃ ሰፈሩን እየለመድከው ስለምትመጣ አንተ ብቻ እንዳለም አይሰማህም። ከሰዎች ጋር በደም ትግባባለ ምን ትላለ። ስለዚህ ለኔ መጀመሪያ አካባቢ ነው እንጂ አሁን ምንም ለኔ አበሻ እንዳለ ነው የሚሰማኝ ማለት ነው። እዚያ አካባቢ
እንግዲህ ከጀርባ ሙላ እሳት ተነስቶ ነበር። የርሶ ሱቅ ነው እንግዲህ ይሄ በጠቅላላ ያሉት ንግድ መደብሮች የተረፉት። ከጀርባ የነበረውን እሳት አይታችሁታል እንዴት እንደነበረ?
መጀመሪያ ሱቁ ሲያዝ አልነበር አላየነውም ነበር። እዛ አካባቢ ነበር ላይክ የደረሰብን የተቃጠለኛ የወጣ ነው ማለት ነው። ሱቁ ሳይያዝ ነው የወጣ ነው። ግን ቀርቦ ነበር ጭሱ። እሳቱ በጣም ሙቀት ነበረው። ፓልም ትሪዎች እንዳልኩ በጣም ይቃጠሉ ነበር። ይሄው እንደሚደርስበትና እንደ በቃ ያሰብነ ነው የወጣ ነው። ነገር ግን የእግዚአብሔርን ስራ እኔ ደግሞ እየጠበቅኩ ነበር። እግዚአብሔር ድንቅነት ነው ሊተርፍ ይችላል ምን ነበር ነገር ነበረኝ። እግዚአብሔር የተመሰገነው ነው ተርፎ አግኝተናል ማለት ነው።
ደግሞ ከጀርባው ተራራዎቹ ላይ ያሉ ቤቶች አሉ። እነሱ በጠቅላላ ወድመዋል።
አሁን እንደተነገረ ከሆነ የኔም ካስተመር ነበሩ። በጣም ነው የሚያሳዝነው። ይኸው ተቃጥሎባቸዋል። እንዲያውም አንዳንዴ ከዛ ሆነን እናያቸው ነበር ቤቶችን ማለት ነው። እኛ እዚህ ሆነን እነሱ ከላይ ሆነው እኛን ያዩናል። እኛ ደግሞ ከታች ሆነን እናያቸው ነበር። እሱም ተቃጥሏል። እጅግ የሚያሳዝን ነው። ይኸው እንደምታየው አይው ዛፍ የሚባል ነገር አንድ እንኳን ሳይተርፍ ተቃጥሏል።
ለአሜሪካ ድምጽ ዳንኤል አርጋው ነኝ ከፓሊሴድ ካሊፎርኒያ።
ዳንኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን ወደ ተከታዩ ክንብር ነው መወስዳችሁ። ወዲህ ወደ ዋሽንግተን ዲሲ መልሰናል። እንደ አውሮፓውያን የዘመን አቆጣጠር በ2022 በዋይት ሀውስ ይፋ የተደረገ መረጃ እንደሚያመለክተው ዩናይትድ ስቴትስ በአፍሪካ 11.5 ቢሊዮን ዶላር ለጸረ ኤችአይቪ ፕሮግራሞች ድጋፍ፣ 2 ቢሊዮን ዶላር ደግሞ ለቤተሰብ ምጣኔና ለስነ ተዋልዶ ጤና አገልግሎት አቅርቦቶች እንዲሁም ለእናቶችና ጨቅላ ህጻናት ጤና ድጋፍ አድርጋለች። አዲሱ የፕሬዝዳንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ ባለም አቀፍ ደረጃ ለጽንስ ማቋረጥና ለስነ ተዋልዶ ጤና አገልግሎቶች የምታደርጋቸውን ድጋፎች እንዳያስተጓጉል ያሳደረውን ስጋት ተንተርሳ ኤደን ገረመው ባለሙያዎችን አነጋግራ ያስተናዳችውን ይዛ ቀርባለች።
በትግራይ ክልል ማይጮ ከተማ ነዋሪ ሆኑት የአራት ልጆች እናት ወይዘሮ አልጋነሽ ህሸ ከሶስት አመት በፊት በክልሉ በነበረው ጦርነት ምክንያት ተከስቶ የነበረው የወሊድ መቆጣጠሪያ አቅርቦት መቋረጥ ላልታሰበ ወጪ ዳርጓቸው እንደነበር ይናገራሉ።
በደግ ፋርማሲ ያሉ እዛ ይሄዱ ነው የነበረ ለአንድ መቶ ሞሳንታን ይችላል። አሁን ሰላም ሆነ ወዲያግን በቃ በነፃ ነው የምንጠቀመው።
በትግራይ ክልል በተከሰቀሰውና በኋላም ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት የወሊድ መቆጣጠሪያ አቅርቦት የተስተጓጎለ ቢሆንም ወይዘሮ አልጋንሽን ጨምሮ አብዛኛው አፍሪካውያን ሴቶች ነጻ የስነ ተዋልዶ አገልግሎትን የሚያገኙት ዩናይትድ ስቴትስና አጋሮቿ በሚያደርጉት ዓለም አቀፍ ልገሳ ነው። በሌላ በኩል ትላንት ሰኞ የፕሬዝዳንትነት ስልጣናቸውን የተረከቡት 47ኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ሮቪና ዌት ተብሎ በሚጠራ የጽንስ ማቋረጥ መብት ጋር ተያይዞ ያላቸው አቋም የጽንስ ማቋረጥ አገልግሎት የሚሰጡ ዓለም አቀፍ አጋሮቻቸውን ለስጋት ዳርጓቸዋል። ፕሬዝዳንቱ ስልጣን በያዙበት ዕለት ሀገራቸው ከዓለም የጤና ድርጅት ጋር ያላትን ግንኙነት ማቋረጧ ዩናይትድ ስቴትስ ከስነ ተዋልዶ ጤና ጋር የሚኖራት አቋምም ጥያቄ ውስጥ እንደሚገባ ባለሙያዎች ይገልጻሉ። በኢትዮጵያ የማርስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ በቀደመው የትራምፕ አስተዳደር የጽንስ መቋረጥና የስነ ተዋልዶ ጤና ላይ የነበረውን ድጋፍ ለማቋረጥ እርምጃ በተወሰደበት ወቅት ያስከተለውን ተግዳሮት እንዲያስታውሳሉ።
እንግዲህ በዛን ወቅት የተፈጠሩ ነገሮችን በሶስት ነገሮች ማየት እንቻለን። ኢሚዲየትሊ ደግሞ ወዲያውኑ የትራምፕ አድሚኒስትሬሽን ወደ ማሳደር ወደ ስልጣን ከመጣ በኋላ የጋግሩልን ሪኒሴት ካደረገ በኋላ ኢሚዲየት በመናየበት ሰዓት ዛ በስነ ተዋልዶና በቤተሰብ ቅራቅብ ላይ የሚሰሩ ተቋማት የአሜሪካን ገንዘብ የአሜሪካን ድጋፍ እንዳያገኙ እገዳ አድርጓል እና ያ እገዳ ደግሞ የነዛን ተቋማት አቅም የወሰነ ነው። ያ ገንዘብ ቢለቀቅ ኖሮ እነዚህ ተቋማት አገልግሎት ቢሰጡ ኖሮ ብዙ የስነ ተዋልዶና የቤተሰብ ቅራቅብ ተደራሽ ወይንም አገልግሎት የሚፈልጉ ዜጎችን መድረስ ይቻላል። ስለዚህ ኢሚዲየትሊ የድርጅቶችን አቅም የጎዳ እንደሆነ ለማየት ተችሏል። በሁለተኛነት ደረጃ ላልተፈለገ እርግዝና ብዙ እናቶች ተዳርጓል። አገልግሎቱ የለም። አገልግሎቱ ባለመኖሩ ምክንያት ብዙ እናቶች አገልግሎቱን ሳያገኙ የቀሩበት ሁኔታ ስላለ በዛ ምክንያት ላልተፈለገ እርግዝና የተዳረጉ ብዙ አፍሪካ ሴቶች አሉ። እሱንም ምናልባት እንደትና ማሳት ይቻላል። በሶስተኛነት ደረጃ ደግሞ ምናልባት ያን አገልግሎት ባለመኖሩ ምክንያት ላልተፈለገ እርግዝና በመዳረግ ያን ያልተፈለገ እርግዝና ደግሞ ለማቋረጥ በሚደረግ ሂደት ውስጥ ያልተፈለገ ንጽህና ያልተጠበቀ የጽንስ ማቋረጥ በመኖሩ አንገት ብዙ እናቶች እንደሞቱ የሞቱ እንደነበረ ጥናቶች ይጠቁማሉ።
ፕሬዝዳንት ዶናልድ ትራምፕ በቀደመው የስልጣን ዘመናቸውና እንዲሁም በቅርቡ ባደረጉት የምረጡ እንቅስቃሴ ጽንስ ማቋረጥን እንደሚቃወሙ በግልጽ አስቀምጠዋል። ቀድሞ ስልጣን ላይ በነበሩበት ወቅት ጽንስ ማቋረጥን በሕግ መገደባቸውን እንደ ስኬት አንስተውም ተሲናገሩ ሲሰማሉ። ይሁን እንጂ አሁን ላይ ባላቸው አቋም ግዛቶች በዚህ ጉዳይ ላይ የየራሳቸውን ውሳኔ እንዲያደርጉ እንደሚፈቅዱ ማስተዋቀዋል።
When I looked for 52 years they wanted to bring abortion back to the states, they wanted to get rid of
ላለፉት 52 አመታት ግዛቶች ሮቪ ዌድን ለማስወገድ ሲጥሩ ነበር። ዲሞክራቶች፣ ሪፐብሊካኖች፣ ገለልተኞች፣ ወግ አጥባቂዎች ጭምር። ስለዚህ ለግዛቶቹ መብቱን መልሼ ሰጥቻለሁ።
ዩናይትድ ስቴትስ በቀጣይ በዚህ ጉዳይ ላይ ባለም አቀፍ ደረጃ ስለሚኖራት አቋም ፕሬዝዳንት ዶናልድ ትራምፕ ይፋ ባያደርጉም ተንታኞች ግን ሁኔታው አስጊ መሆኑን ይገልጻሉ። ኤልዛቤት ሱሊ በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ ሲሆኑ ላለፉት 6 አመታት የዩናይትድ ስቴትስ የስነ ተዋልዶ ድጋፍ በኢትዮጵያና በዩጋንዳ ላይ ያለውን ተጽዕኖና ውጤታማነት እንዲሁም የፍላጎት መጠን አጥንተዋል።
Any non-US organization that's receiving US global health assistance from providing abortion services.
ለመጀመሪያ ክል ግሎባል ጋግሩል ምን ማለት እንደሆነ ላስረዳ። ግሎባል ጋግሩል ማለት ከሮናልድ ሬጋን አስተዳደር ዘመን አንስቶ በሪፐብሊካን አስተዳደሮች የሚተገበር ሲሆን ከዩናይትድ ስቴትስ ባለም አቀፍ ደረጃ የጤና ድጋፍ አገልግሎት የሚቀበሉ ተቋማት የጽንስ ማቋረጥ አገልግሎት ድጋፍ እንዳያገኙ የሚከለክል ፖሊሲ ነው። እኔ እንደማስበው ድርጅቶች ከሁለት ሐሳብ ጋር የተጋፈጡ ይመስለኛል። የጽንስ ማቋረጥ አገልግሎት በመስጠትና በአጠቃላይ የአሜሪካንን የገንዘብ ድጋፍ ማጣት። የአሜሪካንን ድጋፍ ለማግኘት ይሄንን አገልግሎት እንደማይሰጡ መፈረም አለባቸው። ስለዚህ አንዳንድ ጊዜ አገልግሎት መስጠት ያቆማሉ ማለት ነው። ይህ ማለት ከተለያዩ ድርጅቶች ጋር አጋር በመሆንም ጭምር አገልግሎቱን ሊሰጡ አይችሉም። የተመሳሳይ የሲቪል ማህበረሰብ ስብሰባዎችንና የስብሰባዎች ላይም ለውሳኔና ለድርድር አይቀመጡም ማለት ነው። ስለዚህ እንደ አንድ ድርጅት ሁኔታው በተግባራቸውና በአገልግሎታቸው እንዲሁም በአጋርነታቸው ላይ የሚያመጣው ተጽዕኖ አለ። በሌላ በኩል ደግሞ ለመፈረም ፈቃደኛ ያልሆኑ ድርጅቶች ይህን ፖሊሲ አንፈርምም የሚሉና የገንዘብ ድጋፉን ያጣሉ። አሊያም የአሜሪካ ገንዘብ ከሚያስተላልፈው ተቋም ጋር የነበራቸው ግንኙነት ይቋረጣል።
በኢትዮጵያ የማርስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ የስነተዋልዶ ጤና ድጋፍ መቋረጥ በጽንስ ማቋረጥ ላይ ብቻ ሳይሆን ይህን አገልግሎት በሚሰጡ ተቋማት በሚያደርጓቸው እንደ HIV ኤድስ መድኃኒት ተደራሽነት ላይም ጭምር ጫና እንደሚያሳድር ይናገራሉ። ዶክተር አበበ በአሁን ሰዓት ድብቀሎን ሁኔታ እንዲገልጹታል።
እንግዲህ በኢትዮጵያ ደረጃ በሚናይበት ሰዓት የስነተዋልዶና የቤተሰብ አገልግሎት ተደራሽነት በአንጻራዊነት ፊት ከነበረው 15 ዓመት በአሁን ሰዓት የተሻለ ሁኔታ ያለበት ሁኔታ ያለው የስነ ተደራሽነትም የቤተሰብ ቅርብነትም መሸፋን ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው ያለውና ይሁን እንጂ ከፍላጎት አኳያ ገና ብዙ ይቀራል። ብዙ የስነ ተዋልዶ ጤና ፕሮግራም ፍላጎት በከፍተኛ ሁኔታ እየጨመረበት ሁኔታ ነው ያለው። በተለይ እንግዲህ ቀደም ባልኩት የስነ ተዋልዶ ጤና ፕሮግራም ከእናቶች ጤና ባሻገር ለማህበራዊና ኢኮኖሚ እድገት የሚያበረክቱት አስተዋጽኦ ከፍተኛ ነው። ከዛ አኳያ በሚታይበት ሰዓት ከጤናው ባሻገር ለልማት ማሳለጫ ለኢኮኖሚ እድገትም የቤተሰብ አገልግሎት ተደራሽ ስለሆነ በአንድም በሌላ መንገድ ተፈላጊነቱ እየጨመረ የመጣበት ሁኔታ ፍላጎቱም እየጨመረ የመጣበት ሁኔታ ነገር ግን ፍላጎቱና አጠቃላይ አቅርቦት በሚታይበት ክፍተቶች እንዳሉ ነው ያለውና የስነ ተዋልዶ ጤና ፕሮግራም የቤተሰብ አገልግሎት የስነ ህዝብ እድገትና የኢኮኖሚ እድገትን አጣጥሞ እንዲሄድ ሊያግዝ የሚችል መሰረታዊ
በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ ሆኖት ኤልዛቤት ሱሊ ባለም ዙሪያ ያሉ የዩናይትድ ስቴትስ ድጋፍ የሚቀበሉ ሀገራትና የጤና ሚኒስትሮች በትራምፕ አስተዳደር ሊከሰስ የሚችለው የስነ ተዋልዶ ጤና ድጋፍ መስተጓጎል እንዲዘጋጁ መክረዋል።
One of the most important things for organizations that do need to sign the policy.
የዩናይትድ ስቴትስ የገንዘብ ድጋፍ ለማግኘት ሲሉ ፖሊሲውን መፈረም የሚያስፈልጋቸው ድርጅቶች ሊገነዘቧቸው ከሚያስፈልጉ ነገሮች አንዱ መተባበር ማለት ምን ማለት እንደሆነ ነው። ይህ ማለት ከተገቢውና ከህጉ በላይ ተገዢ እንዳልሆኑ ማረጋገጥ ያስፈልጋል። አንዳንድ ቦታዎች ተቋማት ፖሊሲውን ሲተገብሩ ዓለም አቀፍ ህጎችና የግሎባል ጋግ ህግ ያልተገደቡ እንቅስቃሴዎችን ሲገድቡ ተመልክተናል። እናም ሰዎች መረጃውና ዕውቀታቸው እንዲኖራቸው በማድረግ የስነ ተዋልዶ መብቶችን ለማስከበር በሚችሉት መጠን እንዲንቀሳቀሱ ማድረግ ተገቢ ይመስለኛል። ነገር ግን የበጀት መቀነስ ነገር ሲመጣ እንዲሁም ተግዳሮቶችን አስቀድሞ የመቅረፍ ነገር ሲነሳ በተለይም ዝቅተኛና መካከለኛ ገቢ ያላቸው ሀገራት የሀገር ውስጥ ሀብታቸውን ለስነ ተዋልዶ ጤናን ለመጠበቅና በመብቶች ላይ ተጽዕኖ ለማሳረፍ ለመዋል መዘጋጀት አለባቸው። በተጨማሪም ለጋሽ ተቋማትና ሀገራትን ማብዛት እንዲሁም አማራጮችን መፈለግ ይኖርባቸዋል።
ዳይሬክተር ዶክተር አበበ ሽብሩ ለአሜሪካ ድምጽ ገልጸዋል። በዩናይትድ ስቴትስ ብሔራዊ ቤተ መዛግብት የሚተተመው ዓለም አቀፍ የጤና መጽሔት በአፍሪካ እድሜያቸው በወሊድ እድሜ ክልል ውስጥ ያሉ ሴቶች የወሊድ መከላከያና የጤና ድጋፍ ፍላጎት እንዳላቸው አስታውቋል። በተጨማሪም ወሲባዊና የስነ ተዋልዶ መብቶችን በመቃወም የሚታወቁ የዩናይትድ ስቴትስ የክርስቲያን መብት ቡድኖች ከጎርጎሮሳውያኑ 2019 አንስቶ በአፍሪካ ያላቸውን ድጋፍና እንቅስቃሴ በከፍተኛ ሁኔታ መጨመራቸውን የጋዜጠኝነትና ማህበራዊ ለውጥ ኢንስቲትዩት IJSC አዲስ የመረዳት እንተና አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዘገባው አመሰግናለሁ። ተከታዩ ደግሞ ጄንዚ መራጮችና የትራምፕ ፖሊሲዎች ይለናል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ዩናይትድ ስቴትስን ለማስተዳደር ወደ ስልጣን ከተመለሱ ጥቂት ቀናት ተቆጥረዋል። ወደ ዋይት ሃውስ በተመለሱበት የመጀመሪያ ቀን ታዲያ ካፒታል 1 ተብሎ ከሚታወቀው ዋሽንግተን ዲሲ ውስጥ ከሚገኝ የስፖርትና መዝናኛ ስፍራ ለደጋፊዎቻቸው ባሰሙ ንግግር የመጨረሻውን ልጃቸውን ባረን ትራምፕን ምክር እና ድጋፍ በመቀበላቸው ከተቀናቃኛቸው በተለየ መልኩ ከ30% በላይ የወጣት መራጮችን ድምጽ ማግኘታቸውን ተናግረዋል። ለመሆኑ በተለምዶ ጄንዚ ተብሎ በሚጠራው በዚህ እድሜ ክልል የሚገኝ መራጭ ከፖሊሲ አኳያ ምን ይጠይቃል የሚለውን አስመልክቶ ኤደን ገረመው በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሯን ዶክተር ሳባ ተስፋ ዮሐንስን አነጋግራለች።
እንግዲህ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ጥቂት ቀናት ሆኗቸዋል። በስልጣን በተረከቡበት ቀን ጀምሮ እጅግ ብዙ የስራ ማስፈጸሚያ ሰነዶችን ፈርመዋል። ከነዚህ ውስጥ በከፍተኛ ሁኔታ የወጣቶችን ትኩረት የሚስቡት የትኞቹ ናቸው ትያለሽ? ባንቺ የባለሙያ አይን
ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ የአሜሪካ ፕሬዚዳንት ሆነው ከተመረጡ በኋላ ያለፈው ጊዜ ያው ሁሉም ተንታኝ በየመንገዱ የራሳቸውን ሐሳብ ሲገልጹት ቆይተዋል። አሁን ደግሞ በሶስት ቀን ውስጥ ጥር 20 በዩክሬን አቆጣጠር ማለት ነው ስልጣን የተረከቡት ፕሬዚዳንት ዶናልድ ትራምፕ አሁን ይኸው በዛሬ ሶስተኛ ቀናቸው ነው። የመጀመሪያው ቀን ስልጣን ከተቀበሉ የምሳ ሰዓት ሳይደርስ ማለት ነው አርባ ሁለት ትዕዛዞችን አስተላልፈዋል ማለት ነው። አብዛኛው ወጣቱ ለዶናልድ ትራምፕ የመረጡበት ምክንያት አንደኛ ምክንያቱ ብለው ያኔ ሲመርጡ የጠቀሱት ኢኮኖሚ ነው right? አሁንም ኢኮኖሚው ሆኖ እንደሚቀጥል ነው የኔ ግምት ማለት ነው። ለምሳሌ የቲክቶክ ይሄ የማህበራዊ ሚዲያ በቻይና የቻይና ካምፓኒ ነው የከፍተኛው ፍርድ ቤት የአሜሪካ እንዲቀር ወይ ደግሞ እንዲቋረጥ ብሎ እሁድ ምንድነው የፕሬዚዳንቱ የሚመጡበት ሰኞ ሆኖ እሁድ ለት ነበር የሚቋረጠው ቲክቶክ። ግን ትራምፕ ከመምጣቱ በፊት ኖ ይሄንን ለ3 ወር ለ90 ቀን አራዝመዋለሁ የመከልከሉን በማለታቸው ብዙ ሰው ተደስቷል። ከዚህም ቲክቶክ በመቆየቱ በመሰረጽ መዘግየቱ ካስተደስታቸው ግሩፕ ዋናው ወጣቱ ነው። ከ30 አመት በታች የሆኑ አሜሪካ ዜጎች ናቸው ማለት ነውና ይሄም ከኢኮኖሚ ጋር ይያዛል ማለት ነው። ምክንያቱም የመረጡትም ኢኮኖሚው የተሻለ ፖሊሲ ኖሯል ብለው ስለገመቱ ነው። አሁንም እሱም ደግሞ አለ እንደገባሁት እኔ የዚህን ሀገር ኢኮኖሚ አሳድጋለሁ አበረታታለሁ ንግዶችን ቢዝነሶችን እንዲስፋፉ አደርጋለሁ የሚለውን ቃል የገባውን ያስፈጸመ እንደሆነ ለማሳየትም ይመስለኛል ይሄ ቲክቶክን ያዘገየው ማለት ነው።
እንግዲህ በእለት ውስጥቸው ልክ በነበራቸው የጋዜጣዊ መግለጫ ላይ ሲናገሩ ከ30% በላይ የሚሆነውን የወጣቶች ድምጽ ያገኘው መሪ ነኝ ነው ያሉትና በርግጥ ተቀሰቀስ አርገሻቸዋል ለምን ከ30 ከመቶ በላይ ድምጽ ከባይደን ወይም ደግሞ በኋላ ቀጥለው ከመጡት ከካማላ አንጻር ሊያገኙ እንደቻሉ ግን በዋናነት ወጣቱ ነው ወይም ደግሞ ይሄ ጄንዚ የሚባለውን ቡድን ያማከሉ መሪ ናቸው ፖሊሲዎቻቸው ያንን የሚመለከቱ ነገር ናቸው ብለታልሽ እንደ ባለሙያ
No, in fact, በጣም የሚገርመው ወጣቱ የኢኮኖሚው ጉዳይ እንደመጀመሪያ ስላስቀመጡት ነው እንጂ የክላይሜት ይሄ ምንድነው የኢንቫይሮንመንት
የአየር ንብረት ለውጥ
የአየር ንብረት በተመለከተ ወጣቶች በጣም አትኩሮት የሚሰጡት ጉዳይ ነው። ትራምፕ ግን እሱ ከፈጣሪ ነው የሚሄደው። ለምሳሌ ካሳለፋቸው ውሳኔዎች አንዱ የፓሪስ ክላይሜት ወይ ደግሞ የአካባቢ ስምምነት ለአሜሪካ የገባችበትን ከዛ ወጣ በመጀመሪያው ቀን ማለት ነው። ይሄ ክሊን ኢነርጂ የሚለው ንጹህ ኃይል የማመንጨት የሚችሉ ምንጮችን የማተኮር ፖሊሲ ነው የነበረው ለምሳሌ የዲሞክራት ፓርቲ ወይ ደግሞ ባይደን። እሱ አሁን እሱ ኖ ድሪል ቤቢ ድሪል የሚለው ማለት ብዙ ኃይል የነዳጅ በዩ የፎሲል እሱ ላይ እንደሚያተኩር ነው የተናገር። ይሄ አሁን የወጣቱ ጀነሬሽን እሱ አይደግፉትም ግን አሁንም ከኢኮኖሚ ጋር ሲወዳደር የኢኮኖሚ ነው መጀመሪያ የሚያሰልፉት ማለት ነው። በዛ ምክንያት ነው እንጂ አብዛኞቹ ይሄ አሁን የኢሚግሬሽን ምናምን ብዙ ወጣቱ ቦታ አይሰጠው የኢሚግሬሽን ጉዳይ። እዳ አሁን የትምህርት ቤት እዳ የትምህርት ቤት ስትሄጂ እዚህ ሀገር እዳ ይኖርሻል ተበድረሽ ምናምን ነው የምትማሪ አይ እና ይሄንን የማስቀረት ፍላጎት አላቸው። ባይደን ይሞክር ነበር አልተሳካለት ነው እንጂ ትራምፕ ግን እንደሱ አይነት አተኩሮ ብዙ የለውም። እና እነሱ የሚያፈክሩበት ኢኮኖሚ አንደኛ፣ ሁለተኛው ክራይም ወይ ደግሞ ወንጀል፣ ሶስተኛው ደግሞ ይሄ ያልኩሽ የስቱደንት ዴት የሚባለው እዳ የተማሪዎች ትምህርት ቤት ያለሽ የሚከፈለውን ማለት ነው። እሱ ላይ እሱ ብዙ አትኩሮ አይሰጥም። ስለዚህ አይ ቲንክ አሁን እነሱ ለሱ ድምፅ ሲሰጡ አተኩሮ አድርገው የሰጡት ነገር አሁን በስራ ላይ ሲውል ምን ያህል እንደጠበቁት ይሆናል የምናየው ጉዳይ ይሆናል ማለት ነው። አዲስ ስለሆነ ግን እነሱ ወጣቶቹ ከ30 አመት በታች ያሉት ያ መጀመሪያ የሚቆጥሩት ቁጠባ ወይ ደግሞ ኢኮኖሚ ነው።
እንግዲህ አንቺ መምህርት ነሽ፣ በምታስተምሪበት ተቋም ውስጥ ስደተኛ ተማሪዎች ይኖራሉ። በርግጥ የተማሪዎችን የሚነካ ህግ እስካሁን ያለ አይመስለኝም ግን ካለም አንቺ እንደባለሙያ ትነግሪናለሽ። የተማሪዎቹ መንፈስና ድባብ ምን ይመስላል? ያለው ሁኔታ እንዴት ነው?
አጋጣሚ ሆኖ ትምህርት የጀመረው ገና ትላንት ነው እና ብዙ ምን ያህል አፌክት አድርጓቸዋል ምናምን በቀጥታ ላውቅ ገና አልቻልኩም። ግን እኔ ሎስ አንጀለስ ነው ያለሁት ካሊፎርኒያ። ካሊፎርኒያ ደግሞ ብዙ ስደተኞች ራፊጂ ሆነው የመጡ ወይ ደግሞ ህጋዊ ወረቀት የሌላቸው ድሪመርስ የሚባሉት ብዙ አሉ። እዛ የኛ ዩኒቨርሲቲ ራሱ ካሊፎርኒያ ስቴት ዩኒቨርሲቲ ሎስ አንጀለስ ብዙ ተማሪዎች ድሪመሮች አሉ። ድሪመሮች ማለት ከአንደርጅ ወይ ደግሞ ከአቅመ አዳም ከመድረሳቸው በፊት ወላጆቻቸው ይዟቸው ወደ አሜሪካ የመጡ ወጣቶች ማለት ነው። አሁን አዳልት ሆነው በስራ ላይ በትምህርት ላይ ያሉ ማለት ነውና ወረቀታቸው በተለያየ መንገድ እየታደሰ አንዴ ዲሞክራሲ ባለስልጣን ሲመጣ ወይ የሪፐብሊካን ሲመጣ የተለያየ ውሳኔ እየተሰጠ ነው የሚሄዱ ያሉ። ወሳኝ ሆኖ ደግሞ መሰረታዊ ለውጥ ውሳኔ አልተደረገላቸው። ስለዚህ እነሱም አሁን ምን ደረጃ ነው ያለው የሚሆነው አላወቅንም። ስለየኛ ዩኒቨርሲቲ ካልስቴት ዩኒቨርሲቲ አይ ቲንክ አብዛኛው ካልስቴት ዩኒቨርሲቲ ብቻ ሳይሆን አብዛኛው የካልስቴት ዩኒቨርሲቲ የሚባሉት የሂስፓኒክ ኢንስቲትዩሽን ነው የሚባሉት ሂስፓኒክ ማጆሪቲ ያሏቸው አብዛኛው ደግሞ ሂስፓኒክ ማንነት ያላቸው ሰዎች በቀጥታም በተዘዋዋሪ የወረቀት ደረጃቸው አንዳንዶቹ ወረቀት ያላቸው አንዳንዶቹ ወረቀት የሌላቸው አንዳንዶቹ ዜጎች ሆኑ አንዳንዶቹ ዜጋ ያልሆኑ ስለሆኑ በቀጥታ ይነካናል ማለት ነው የካሊፎርኒያ ኢንስቲትዩሽንስ ተቋሞች።
እስቲ ቀጣዩ ጊዜ እንደ ተስፋ መቼም አንድ አስተዳደር መልካምም አሉታዊም ነገሮች ኖርታል ግን ተስፋ በሚሆኑስ ነገር ወይም ደግሞ መልካም ናቸው የምንላቸው ነገሮች አንስተን እንጨርስ
አይ ሁሉም ሰው ወጣቶችን ባያቸው ትልልቁም ሰው በተለያየ ዲሞግራፊክ ዘርፍ ያለው ሰው ትራምፕ በኢኮኖሚ የተሻለ ፖሊሲ ኖራል ብሎ የሚል ግምት ያለው ስለዚህ እኔም በሱ ፖሊሲ በፖሊሲ በኢኮኖሚ ፖሊሲ በሚያወጣ ግን እንዲጎናጸፍ ፍላጎቴ ነው ማለት ነው ሁላችንም ስለሚጠቅመን ግን አሁን የሚለው የሚፎክረው ይሄ ታሪፍ የሚለው ካናዳ ላይ ሜክሲኮ ላይ ቻይና ላይ ኢኮኖሚስቶቹ እኔ ኢኮኖሚስት አይደለሁም ግን ኢኮኖሚስቶቹ ፍርሃት አላቸው ማለት ነው ሌላው ይሄ ቤት የቤት ዋጋ ንረት ይቀንሳል ብዙ ቤቶች ይሰራሉ የሚለው እሱም እናየው ጉዳይ ነው አለ
እሺ ዶክተር ሰባ ከአሜሪካ ድምጽ ጋር ላደረግሽ ቆይታ ለባለሙያዊ አስተያየትሽ በጣም አመሰግናለሁ
እኔም አመሰግናለሁ ይደን
እድን በድጋሚ ለዚህም ዘገባው አመሰግናለሁ ክብራትና ክብራን አድማጮቻችን አሁን ደግሞ ወደ ኢትዮጵያ የሚመለሰን ዘገባ ነው ተከታዩ በ2016 ዓመተ ምህረት የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 684205 ተማሪዎች ያለፉት 5.4% መሆናቸውን የትምህርት ሚኒስቴር በጊዜው ማስተዋወቁ ይታወሳል። በሶማሌ ክልል ጅጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ታዲያ ያስፈተናቸውን 35 ተማሪዎች በሙሉ ለማሳለፍ በመብቃት ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎችን እንደምን ለዚህ ስኬት ሊያበቃ እንደቻለ ስመኝሽ የቆየ የትምህርት ቤቱ መስራች አቶ ክፍለ ገብርኤል ወለተንሳይን እንዲሁም መምህራንና ተማሪዎችን አነጋግራ ያሰናዳችሁን ቀጥሎን ሰማለን።
ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በመትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስ ፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከ70% በላይ የሚሆኑት ደግሞ ከ500 በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከ4ኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው።
አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በ12ኛ ክፍል ፈተና አብረው ስናጠና ስሙ ለዋን ተማሪዎች ስለነበረን አብዛኛው ተማሪዎች አሁን ከ35ቱ ሁሉም እንታወቃለን ጓደኞችም ነው። እና ሁሉም አብረን ማለፋችን በጣም ደስ ይለኛል።
ሳሊም እንደሚለው ደስ ፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል።
አሁን ለምሳሌ ሌሎች ትምህርት ቤቶች የ12ኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ ረፍት ተብሎ የሚለቀቃሉ እንደዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑን ሲደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው ሲደርስ ድረስ ይመጣሉ። እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ሲል ይሄ ፈተናው የውጤቱ ሙዳ የፈተና ሙዳ አለና በራሳቸው እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርጎናል ብዬ አስባለሁ።
ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስ ፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደትንሳኤ ይገልጻሉ።
የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች 3 ብቻ ነበሩና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበር በትምህርት እጦት ምክንያት። ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይሄንን ትምህርት ቤት የከፈትነው።
በመዋለ ህፃናት ትምህርት ፍራውን አንድ ብሎ የጀመረው ደ ስፓርክ አካዳሚ በ2002 ዓመተ ምህረት ለመጀመሪያ ጊዜ የ8ኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር።
የ8ኛ ክፍል ውጤቶቻችን እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈተናቸው 34073 ተማሪዎች በሶማሌ ክልል ተፈትኗል። 8ኛ ክፍል ከ34073 ተማሪዎች ቶፕ 10 አስሩ ትልቁ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለ9ኛ ጊዜ ነው። በ9 ጊዜ የፈተና ጊዜ 9 ባቾች ይገባሉ። ሙሉ
ተማሪዎች ያልፋሉ።
ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ
በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደ ስፓርክ አካዳሚ ለ3 አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል።
ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቀድ አላማችን ምንድን ነበር? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎችን እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል ይሄ ሴክተሩ አዋጭ ነው አትራፊ ነው ምናምን ብለን ስላልገባንበት እምንቀጥራቸው ወደ ትምህርት ተቋማቱ የሚመጡት መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ ሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ይሄ ለነናገር የማይገባው ልጆች እንዳልሆኑና የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎችን የሚበልጡ ልጆች ማፍራትን አላማ አድርገን ነው የምንንቀሳቀሰው።
ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው።
ትልቅ ቁጥር የምንለው በአሁኑ አመት ነው 60 የደረሰው እንጂ በሙሉ ሬሾ በጣም 25 35 ለምሳሌ ዘንድሮ 25 ተማሪዎች ነው የምናስፈትነው። በጣም ብዙን ተጠብቃለን። ከ15 ልጆች በላይ ከ500 በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከ7ኛ ከ9ኛ ክፍል ጀምሮ እነዚህ ልጆች ከ30 ሳይበልጡ ነው መጣው አሁን 25 የደረሱት።
ላለፉት 14 አመታት በዘ ስፓርክ አካዳሚ ውስጥ ያገለገሉት መምህር ኢያሱ ብራኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል።
የትምህርት ስራ የመምህር ብቻ አይደለም ወይም የትምህርት ቤቶች ብቻ አይደለም፣ የሶስት ውጤት ነው። ተማሪው አለ፣ መምህራን አለን፣ የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ። እነዚህ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ የሚሆነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት ስለ ባህሪያቸው ስለ ትምህርት አቀባበላቸው ሁሉን አጠቃላይ ሁኔታ ገለጻ እናደርግላቸዋለን። ወላጆች በፈለጉን ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል መቀረፍ ያለበት ችግር ካለ የቱ ጋር ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የቀረበ ግንኙነት አለን።
መምህር ኢያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ።
እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነኚህ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል፣ መሰረት ሰርቷል ለልጆቹ። ለምን ልጆች በህይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ይጀምራል፣ መጥቶም ያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው የመምህር ትልቁ ሀብቱ ትልቁ ደስታው የልጆቹ ውጤታማ መሆን ነው።
ደ ስፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር ኢያሱ የየራሳቸው ምላሽ አላቸው።
ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰርናቸው። ያንን ከፍተኛ ገንዘብ አስከፍለው ለመምሩም ቢከፍሉት መምሩ የሙያ ባለቤት ካልሆነ ውጤት አያመጣላቸው። አሁን ብዙ አሉ እንደዚህ አይነት። ስለዚህ ትምህርት ቤቶች መላቀቅ አለባቸው። ለሀገራቸው ለህዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው ትምህርት ቤቶች። ከገንዘብ ባሻገር ትውልድ ላይ ማስተመቻል አለባቸው ትምህርት ቤቶች። ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው።
ይሄ ሀገራዊ የትምህርት ስብራት ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግባት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጽሐፍ በሌለበት ውስጥ በሶፍት ኮፒ ነው መምህራን ስናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግባት ምንድነው? የትምህርት ግባቶች ምንድነው? በቂ ላብራቶሪ አለ ወይ? በቂ ቤተ መጻሕፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት? ለማብቃት ደግሞ የሚያስፈልግ ግባት አለ። በቂ የሆነ የላይብራሪ አገልግሎት ሲኖር፣ በቂ የሆነ የመጽሐፍ አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ ለትምህርት ግባት የሚያግዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደታች ነው የጀመረው። ቶፕ ቱ ቦተም ነው መጀመር የነበረበት። ፍሮም ቦተም ቱ ቶፕ ነው ከታች ተሰርቶ ነበር ውጤታማ መሆን። በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት፣ ብዙ ጥረት ይጠይቃል።
ደስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት 3 ተቋማት 2000 ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን፣ ተከታዩ የምሽቱ ቅርብር ደግሞ ወጣቶችና በጎ ፈቃደኝነትን ይመለከታል። የበጎ ፈቃደኝነት አገልግሎትን የሚሹ ሰው ሰራሽና ተፈጥሯዊ አደጋዎች በተለያዩ የኢትዮጵያ አካባቢዎች ጎልተው ይታያሉ ይለናል ኬኔዲ አባተ በተከታዩ ቅንብሩ። ወጣቶች ደግሞ በዚህ ረገድ ጉልህ ሚና መጫወት እንደሚችሉ ጠቅሶ ለመሆኑ በበጎ ፈቃድ አገልግሎት የወጣቶች ተሳትፎ እንዴት ይገለጻል ሲል ይጠይቃል። በኢትዮጵያ ቀይ መስቀል ማህበር ስር በአዲስ አበባ ከተማ በበጎ ፈቃድ ተግባር ላይ የተሰማሩ ወጣቶችንና የአገልግሎቱን አስተባባሪ በማነጋገርም ተከታዩን አቀናብሯል።
የበጎ ፈቃድ አገልግሎቶች በአንድ ማህበረሰብ ውስጥ የሚስተዋሉ ችግሮችን በማቃለል ሁለንተናዊ ለውጥን ከማምጣት አንጻር ሁነኛ ሚና አላቸው። እንደ ኢትዮጵያ ባሉ ሰው ሰራሽና ተፈጥሯዊ ቀውሶች በሚፈራረቁባቸው ሀገራት ደግሞ የበጎ ፈቃደኝነት አገልግሎት ትርጉሙ የጎላ ነው። በኢትዮጵያ በጎ ፈቃደኞችን በማስተባበር እንደ ጦርነት ባሉ ሰው ሰራሽና ተፈጥሯዊ አደጋዎች የተጎዱና ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ስራ ከሚያከናውኑ ድርጅቶች ውስጥ የኢትዮጵያ ቀይ መስቀል ማህበር በቀዳሚነት ይጠቀሳል። በማህበሩ የአዲስ አበባ ከተማ ቅርንጫፍ ስር የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ከሚገኙ ወጣቶች መካከል የአሜሪካ ድምጽ ያነጋገራቸው 4 ወጣቶች ስለተሳትፏቸው አውግተውናል። ዓለም ሰገድ አዳሙ አስተያየታቸውን ከሰጡን ወጣቶች አንዱ ነው።
ቀይ መስቀል ሰው ተኮር ፕሮጀክት ስለሆነ ሰውኛ ስራዎች ላይ ስለሚሳተፍ እኔም በበጎ ፈቃደኝነት ወይም በቮለንተሪነት ከ2012 ጀምሮ እስካሁን ድረስ አብሬ እያገለገልኩኛለሁ ማለት ነው። አሁንስ ለመናገር ከጊዜ በኋላ እኔ በህብረተሰቡ ላይ ትንሽዬም ቢሆን ተጽዕኖ ማድረግ እንደምችል ተረድቻለሁ። ከቮለንተር ስራ ወይም በጎ ፈቃደኝነትን ከጀመርኩ በኋላ ማለት ነው። ምክንያቱም ትልልቅ መሰራት ያለባቸው ነገሮች በትንሽ ነገር እኛ በትንሽ ባዋጣናት ነገር መስራት መለወጥ እንደምንችል ያየሁበት ስለሆነ አሁን ባለሁበት ደረጃ ለማህበረሰቡ በጎ ፈቃደኛ በጣም ትልቅ ጥቅም የሚሰጥ የማህበረሰብ ክፍል ወይም የወጣት ክፍል ነው ብዬ አስባለሁ። በአብዛኞቻችን ወጣት ስለሆነ ማለት የትኛውም ሰው በጎ ፈቃደኛ መሆን ይችላል። የትኛውም ሰው ደግሞ በአካባቢው ላይ የሚያደርገው በራሱ ፈቃዱ ለሚያደርገው ጥሩ ነገር በጎ ፈቃደኛ ነው ብዬ አስባለሁ። በተቋም ግዴታ መታቀፍ አለበት ብዬ አላስብም። በጎ ፈቃደኝነት በቤትህም ማድረግ የምትችለው በጎ ፈቃደኝነት አለ ማለት ነው።
የአዲስ አበባ ቅርንጫፍ የወጣቶች ክበብ ሰብሳቢና ከ2012 ዓመተ ምህረት ጀምሮ ላለፉት 5 ዓመታት በቀይ መስቀል ማህበር በበጎ ፈቃደኝነት በማገልገል ላይ እንደምትገኝ የገለጸችው ሃና ጸጋይ ደግሞ በተግባሬ ማህበረሰቡን ብቻ ሳይሆን ራሴንም ጠቅም ያለው ትላለች።
በጎ ፈቃደኝነት ማለት ካለን ላይ ከጊዜያችንም ከጉልበታችንም ሊሆን ይችላል ለማህበረሰቡ ማካፈል ወይ ማጋራት ነው ብዬ ነው ማስበውና በዚህ አላማ ነበር በ2012 ዓ.ም እንደዚህ ጆይን ያረኩት። ነገር ግን ጆይን ካረኩኝ በኋላ ቀይ መስቀል ውስጥ ዘርፈ ብዙ የሆኑ እንቅስቃሴዎች ነው ያሉትና ያን አገልግሎት በሚሰጥበት ሰዓት ለማህበረሰቡ የተወሰነች ኢምፓክት ፈጥር ያለው ብዬ አስባለሁ። እንግም ለራሴ ያገኘኋቸው ብዙ ኤክስፒሪየንሶች አሉ።
በመሆኑም ወጣቶች ለበጎ ተግባር መበረታታት እንዳለባቸው ተመክራለች።
በጎ ፈቃደኝነት ባለን ነገር ነው የምንሰጠው። እድሜም ገደብ የለውም። ከእንደገና አቅም ይሄ ገንዘብን ብቻ አይጠይቅም። ባለችን ጉልበትም ሊሆን ይችላል፣ በጊዜያችንም ሊሆን ይችላል። ለተወሰነች ጊዜያችንን ለዚህ በጎ ስራ ብናውለው ከዚህ ቀውሱ ላይ ፖዚቲቭ የሆነ ኢምፓክትን ከመፍጠር እንኳን አንጻር የድሮ ያለው መተሳሰባችንን ከማሳየትም አንጻር የራሱ የሆነ ፖዚቲቭ ኢምፓክት ይኖራል ብዬ አስባለሁና እንደዚህ አይነት ነገሮች ላይ ባለችን ጊዜ ብንሰማራ ጥሩ ማለት ወደለው።
ሌላው ስለበጎ ፈቃድ አገልግሎት አስተያየቱን የሰጠን ወጣት ናትናኤል መኮንን ከመጀመሪያ ደረጃ የህክምና አገልግሎቶች ጀምሮ በተለያዩ ዘርፎች እንደሚሳተፍ ይገልጻል።
ከ2013 ጀምሮ እንደ ኢትዮጵያ ነቆጣጣ የኢትዮጵያ ቀይ መስቀል በጎ ፈቃደኛ ሆኜ እያገለገልኩ ቆየው አሁንም እያገለገልኩ ነው። የመጀመሪያ ህክምና እርዳታ በተለያዩ አጋጣሚዎች ሰጣለሁኝ። በተለይ ተላልቅ ኢቨንቶች የሃይማኖት የኢቨንት ላይ እንደ በጎ ፈቃደኛ እንደ ፈርስቴደር ሆኜ አገለግላለሁ። የመጀመሪያ ህክምና እርዳታ ሰጣለሁ። ሰው ሰራሽና ተፈጥሮ አደጋዎችም ሲከሰቱ የጎርፍ አደጋዎች ምላሽን ሰጣለሁ። በዛውም ደግሞ ያው ምግብ ነክና ምግብ ነክ ያሉን ቁሳቁሶችን በጉልበት በእውቀት አገልግሎት በመስጠት ላይ ይገኛሉ።
ከኮሌጅ ጀምሮ በበጎ ፈቃድ ተግባራት ተሳትፎ እንዳለው የገለጸው ካሳሁን ረታ ደግሞ በዚህም የህሊና እርካታ አግኝቻለሁ ይላል።
ኮሌጅ ያለው ነው የበጎ ፈቃደኛ ስራ ነው የጀመርኩት። በማንኛውም የኢመርጀንሲ ሪስፖንስ ላይ ዝግጁ ሆነን እንገኛለን። አሁን ላይ እኔ እየሰራሁለትበት ያለውበት ደግሞ አሁን ላይ በአምቡላንስ ነርስ ላይ እያገለገልኩ እገኛለሁ። እና ለበጎ ፈቃደኝነት ለማገልገል ዋንኛው ራስን ዝግጁ ማድረግ ነው። በቃ እና ለእንደዚህ አይነት ነገሮች መስጠት ይፈልጋል በጀመሪያ ማለት ነው። እና በጎ ፈቃደኝነት ማገልገል በጣም የህሊና እርካታን ይሰጣል።
ወጣት ዮናታን ተሻለ በኢትዮጵያ ቀይ መስቀል ማህበር አዲስ አበባ ቅርንጫፍ የበጎ ፈቃደኞችና የቅርንጫፎች ጉዳይ አስተባባሪ ነው። በከተማዋ ከ5000 በላይ የተመዘገቡ በጎ ፈቃደኞች እንዳሉና ከነዚህም ከ2000 በላይ የሚሆኑት በንቃት በመሳተፍ ላይ እንደሚገኙ ተናግሯል። በጎ ፈቃደኞቹ ስለሚሰጧቸው አገልግሎቶችም አብራርቷል።
አጠቃላይ የማህበሩ ስራዎች የሚሰሩት ቀጥተኛ በበጎ ፈቃደኞች ተሳትፎ ነው። በጎ ፈቃደኞች በተለያዩ የስተባዊ እና የልማት ስራዎች ላይ በመሳተፍ ማህበሩ አጠቃላይ የቆመለትን አላማ ተልእኮ ከማስፈጸም ረገድ ከፍተኛ የሆነ ድርሻ አላቸው። ለአብነትም የነጻ አምቡላንስ አገልግሎት ላይ ነርስ በጎ ፈቃደኞችን ወይ ባለሙያ በጎ ፈቃደኞችን በመጠቀም አምቡላንስ አገልግሎቱን እየሰጡ ያሉበት ሁኔታ አለ። ከተሞች የሚከሰቱ የተለያዩ ተፈጥሯዊ አደጋዎች እንዲሁም ሰው ሰራሽ አደጋዎች ላይ በጎ ፈቃደኞች ተሳታፊ በመሆን ከዳሰሳ ጥናት ጀምሮ እስከ አደጋ ምላሽ ስራዎችን በማከናወን ረገድ ከፍተኛ ድርሻ ይወስዳሉ። ከዛ ባለፈም የተለያዩ የኑሮ ማሻሻያ ፕሮጀክቶችና የማህበረሰብ ተኮር ፕሮጀክቶች ላይ በመሳተፍ የአንበሳውን ድርሻ ይዘው ይገኛሉ ማለት ነው። ማህበሩን ገቢ ከማሳደግ ረገድ የተለያዩ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በማስተባበርና ለተጠቃሚ ወይም ደግሞ እኛ ተጠቃሚ ብለን ለየናቸው አካላት በማሰራጨት ጭምር አገልግሎቱን እየሰጡ ይገኛሉ።
ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የበጎ ፈቃደኝነት አገልግሎት ይበልጥ መስፋት እንዳለበት የሚገልጸው ዮናታን ተከታዩን ጥሪ አቅርቧል።
እንደ ሀገር ብዙ ቀውሶች ያሉበትና ብዙ ድጋፍ የሚፈልጉ ወገኖች እርዳታ የሚጠብቁበት ጊዜ ነው ያለነውና ከዛ ረገድ ያው ቀይ መስቀል የበጎ ፈቃደኞችና አባላት መሰረት ያለው ተቋም ነው። ስለዚህ ይሄን ተቋም በአባል በመሆንና እንዲሁም በጎ ፈቃደኛ በመሆን ሊያግዙት ይገባል። ያው ቀይ መስቀል እንደ ድልድይ ነው ከማህበረሰቡ ወስዶ መልሶ ለማህበረሰቡ የሚሰጥ ተቋም ነው።
ማህበሩ የሰብአዊ አገልግሎት ስራዎችን ለማከናወን ከበጎ ፈቃደኞች በተጨማሪ በተለያየ ደረጃ ከተመዘገቡ አባላቱ የሚሰበስበውን ገቢ ይጠቀማል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዝግጅቱ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 25 እና 31 ሜትር ባንዶች ባጭር ሞገድና እንዲሁም በኢትዮሳት በየቀኑ ከ3:00 ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከተቀሩ ባልደረቦቻችን ጋር በዚህ ሰናብታለሁ። ነገ እሁድ ከ3:00 ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም ተናደሩ።